አበሉ ታክሲው ሞልቷል ሄኖክ ሰማገር ነኝ ጋቢና ቪኦኤ አስገባችሁ
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል ጽዮን ግርማ ነኝ ከመስታወት አረጋው ጋር አብረናችሁ እናመሻለን እንደምናመሻችሁ በምሽቱ ፕሮግራም የኦዴድ ማዕከላዊ ኮሚቴ ባደረገው ግምገማ የአመራር ሽግሽግ ማድረጉን አስታወቀ
ዶክተር አብይ አህመድን የድርጅቱ ሊቀመንበር አድርጎ ነው የመረጠው ጓድ ለማመገርሳን ደግሞ የድርጅቱ ምክትል ሊቀመንበር አድርጎ ነው የመረጠው
የፓርቲው ማዕከላዊ ኮሚቴ ጽህፈት ቤት ቃል አቀባይ አቶ ካሳሁን ጎፌ ናቸው በሌላ ዘገባ ደግሞ ሰሞኑን እስረኞች ከእስር እየተለቀቁ ነው ያልተፈቱ እስረኞችስ
እንዴት አሰበት ይራሉ እኮ የህግ መንግስታዊ ጥያቄ በሰላም ነው የጠየቁት አሁንም መንግስት ይመልሳል ብዬ ነው ግምት ያደረኩ ስለዚህ አልተመለሰም እንዴት ይመለሳል በሚኖር ተመለሰም
የሰማችኋቸው የወልቃይት የማንነት ኮሚቴ የወልቃይት ማንነትን አስመላሽ ኮሚቴ ውስጥ ከነበሩት ኮሎኔል ደመቀ ዘውዱ ነው እስቲ እስረኞችን በተመለከተ ደግሞ
አሁን ከተፈቱት አንጻር እስር ቤት ያሉት በጣም በርካቶች ናቸው የተፈቱት እስር ቤት ካሉት ካልተፈቱት ጋር ሲነጻጸር ጥቂት የሚባሉ እስረኞች የተፈቱት
ጌታቸው ሽፈራው የቀድሞ ነገረ ኢትዮጵያ ጋዜጣ አዘጋጅ ነው እንግዲህ አብዛኛዎቹ የወልቃይትን ህዝብ ያማራ ማንነት ጥያቄ የኮሚቴ አባላት ከስር ተፈተዋል ኮሎኔል ደመቀ ዘውዱ ከእስር ከተፈቱት መካከል አንዱ ናቸው
አስተምተናቸው ነበር ድምጹን ይዘናቸዋል
ወደሚቀጥለው እናልፈው ትምርታቸውን በሃንጋሪ በመከታተል ላይ የሚገኙ 30 የከፍተኛ ትምህርት ተቋማት መምህራን በገንዘብ እጥረት ምክንያት ለከፍተኛ ችግር እንደተጋለጡ ለቪኦኤ ገለጹ።
ተመሳሳይ ውልና ግዴታ ካሰሩ ተቋማችን ጋር ለፈጸምን አንድ ሀገር ዜጎች ሆነን ሳለ በችግር እንድንማር መጥቷችን ለምን የሚያስብል ነው?
ከተማሪዎቹ አንዱ ናቸው ተማሪውንም ይዘናል። ሁሉንም ከዝግጅቶቻችን ታገኙታላችሁ በፌስቡክ አት ቪኦኤ አማሪክ ላይ አስተያየቶቻችሁን ከአሁን ጀምሮ መቀበል ጀምረናል ጋቢና ቪኦኤ የአዲሱ ትውልድ ድምጽ አብራችሁን ካድማስ ተሻገሩ ዜና እናስቀድም ለዜናዎቹ ተመልሰን መተናል በመግቢያችን ላይ እንግዲህ ተቀስ እንዳደረግነው በርካታ አስረኞች ከእስር እየተለቀቁ ነው በዚህም መሰረት በዛሬው ዕለት በኢትዮጵያ መንግስት ውስጥ በከፍተኛ የስልጣን ቦታ ላይ የነበሩት እንደዚሁም በመከላከያ ውስጥ ከፍተኛና ጉልህ ስፍራ የነበራቸው ጄኔራል ተፈራ ማሞ ጄኔራል አሳምነው ገብረወልድ ኮሎኔል ካሳሁን አንተነህና ሌሎች በርካታ አስረኞች ዛሬ ከእስር መለቀቃቸው ታውቋል በሌላ ዜና ደግሞ በኢትዮጵያ ሶማሌ ክልል ከ1500 በላይ የሚሆኑ እስረኞች እንደተፈቱ የመንግስት ባለስልጣኖች በማህበራዊ ሚዲያ መግለጻቸውን ሮይተርስ የዜና አገልግሎት ዘግቧል። መንግስት ተቃውሞን ለመክታት ሲል ያስቸኳይ ጊዜ አስተዳደር ካወጀ ቀናት ካለፉ ነው እስረኞቹ የተፈቱት ይላል ሮይተርስ። ትላንት ከ1500 በላይ እስረኞች የተፈቱት የሶማሌ ክልል ፕሬዝዳንት አብዲ መሐመድ ዑመር ባደረጉት ምህረት መሰረት መሆኑን የክልሉ ኮሙኒኬሽን ቢሮ በፌስቡክ ገጹ መግለጹን ሮይተርስ ጠቅሶ ዘገባ አድርሶናል።
የናይጄሪያ ባለስልጣኖች ቦኮ ሐራም በያዝነው ሳምንት በትምህርት ቤታቸው ጥቃት ከፍቶ ተጠልፈዋል ከተባሉት ሴት ተማሪዎች አንዳንዶቹ እንደተገኙ ተገልጿል። ተማሪዎቹ ሴቶች በዮቤና በቦርኖ ክፍለ ሀገራት ድንበር ላይ ትላንት የተገኙት በሰሜን ምስራቅ ዮቤ ክፍለ ሀገር የሚገኘው የሴቶች የሁለተኛ ደረጃ የሳይንስ ትምህርት ቤታቸው በታጣቂዎች ከተጠቃ ሁለት ቀናት በኋላ ነው። ከጉዳዩ ጋር ቅርበት ያላቸው ሰዎች እንደሚሉት ባለፈው ማክሰኞ በትምህርት ቤቱ ምዝገባ ሲደረግ 91 ተማሪዎች አልተገኙም ነበር።
በመጨረሻም የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በመሳሪያ ቁጥጥር ላይ ያላቸውን አቋም ዛሬ አስተካክለዋል። በትምህርት ቤቶች የገፍ ግድያ ለመከላከል ሲሉ አስተማሪዎች መሳሪያ ይታጠቁ ሲል በሚገባ የሰለጠኑ 20% የሚሆኑ አስተማሪዎችም ማለቴ ነው ብለዋል።
በመጨረሻ አንድ ትልቅ ዜና ስላለን ነው በመጨረሻም ብለን ድጋሚ ምንገባው የተባበሩት የስደተኞች መስሪያ ቤት ሊቢያ ውስጥ የሚገኙና ለከፍተኛ አደጋ የተጋለጡ ናቸው ያላቸውን ከ1000 በላይ ስደተኞችን ማስወጣት ማስቻሉን አስታወቀ። ለዛሬ ያዝነላችሁ ዜናዎች እነዚህ ነበሩ። ከጋቢና ዝግጅቶቻችን ጋር አብራችሁን ቆዩ።
ጋቢና ቪኦኤ የጋቢና ጉዟችን ይቀጥላል። ጽዮን ግርማና
እኔም መስታወት አራጋው አብረን ካድማስን ሻገር እንላችኋለን።
ጋቢና ቪኦኤ Let's cross boundaries together.
የምትከታተሉት የጋቢና ቪኦኤ ዝግጅታችንን ነው። ወደ ቀዳሚው ዘገባችን እናልፋለን። የኦሆዲድ ማዕከላዊ ኮሚቴ ባደረገው ግምገማ የአመራር ሽግሽግ ማድረጉን አስታውቋል። የፓርቲው ማዕከላዊ ኮሚቴ ጽፈት ቤት ቃል አቀባይ የሆኑትን አቶ ካሳሁን ጎፌን ዛሬ ማምሻውን እስክንድር ፍሬው አነጋግሯቸዋል። እስቲ የእስክንድርን ውይይት እንስማ።
የኦህዴድ ማዕከላዊ ኮሚቴ ዛሬ ያካሄደው የአመራር ሽግሽግ የዜናዎች አውራ የማህበራዊ ድረገጾች አንኳር ጉዳይ ሆኖ ውሏል። በኦሮሚያና በክልሉ ገዢ ፓርቲ ኦህዴድ አዲሱ አመራር በሚል የሚገለጹት ቁልፍ ሰዎች ሽግሽግ አድርገዋል። የኦህዴድ ሊቀመንበር የነበሩት አቶ ለማ መገርሳ ምክትል ሊቀመንበር፣ የፓርቲው ማዕከላዊ ጽህፈት ቤት ኃላፊ የነበሩት ዶክተር አብይ አህመድ ደግሞ ሊቀመንበር ሆነው ነው የተመረጡት። ሽግሽጉ ቀጣዩን የኢትዮጵያ ጠቅላይ ሚኒስትር ማንነት አመላካች እንደሆነ የገለጹ ይህንንም ያንጸባረቁ አስተያየቶች በርካታ ናቸው። በተለመደው የገዢው ፓርቲ አሰራር የአገሪቱ ጠቅላይ ሚኒስትር የሚሆነው የኢህአዴግም ሊቀመንበር የሆነ ሰው ነው። የኢህአዴግ ሊቀመንበር የሚሆነው ደግሞ ከአራቱ ፓርቲዎች የአንዱ ሊቀመንበር የሆነ ሰው እንደሆነ ያለፉ ልምዶች አሳይተዋል። እናም በርካቶች የዶክተር አብይን ወደ ኦህዴድ ሊቀመንበርነት መምጣት ከዚህ አንጻር እየተነተኑት ነው። እድሜያቸው በአርባዎቹ መጀመሪያ የሆነው ዶክተር አብይ አህመድ ቀጣዩ ጠቅላይ ሚኒስትር ሊሆኑ ይችላሉ የሚሉ አስተያየቶች ጥቂቶች አይደሉም። ኦህዴድ ከተመሰረተበት 1983 ጀምሮ በአባልነት የቆዩት ዶክተር አብይ ፓርቲው በወታደራዊ ዘርፍ የሰጣቸው ስምሪት ቀዳሚ ኃላፊነታቸው እንደነበር የተገኙ መረጃዎች ያሳያሉ። ኢንሳ በመባል በአጭሩ የሚታወቀውን የመረጃ መረብ ደህንነት ኤጀንሲ ንድፈ ሐሳብ በመቅረጽና ወደ ትግበራ በመለወጥ መሳተፋቸውም ተጠቅሷል። የሳይንስና ቴክኖሎጂ ሚኒስትር ሆነው ባገለገሉበት ወቅትም በአጭር ጊዜ ለውጥ ማስመዝገባቸውን ይሄው የፓርቲው መረጃ አመልክቷል። በግል ህይወታቸው ደግሞ ባለትዳር የሁለት ልጆች አባትና የፕሮቴስታንት ክርስትና እምነት ተከታይ ናቸው። ዶክተር አብይ ዛሬ ሊቀመንበር ሆነው መመረጣቸውን ተከትሎ እነሆ ስለሳቸው ብዙ እየተባለ ነው። በርግጥ ቀጣዩ የኢትዮጵያ ጠቅላይ ሚኒስትር እኚህ ሰው ናቸው። ኦህዴድም የዛሬውን ውሳኔ ያስተላለፈው ለዶክተር አብይ ጠቅላይ ሚኒስትርነት መንገድ ለመጥረግ ይሆን? በኦህዴድ ማዕከላዊ ኮሚቴ ጽፈት ቤት የህዝብ አስተያየትና ፐብሊሲቲ ዘርፍ ኃላፊ የሆኑትን አቶ ካሳሁን ጉፌን ማብራሪያ ጠይቄያለሁ።
ዋናው ጉዳይ ቀደም ያልኩት የአመራር ቡድን የማጠናከር በአመራር ቡድን ሀገር የማዳን ክልል የማዳን የህዝብን አንገብጋቢ የልማትና የመልካም አስተዳደር ጥያቄዎች መመለስ በታድሶ አስቀመጥናቸው ለህዝቡ ቃል የገባናቸውን ጉዳዮች የመመለስ ጉዳይ ነው። በዚህ ሂደት ውስጥ የሊቀመንበርነት ያደግ ሊቀመንበርነት ምርጫ በኦህዴድ አቅራቢነት ብቻ አይደለም የሚሳካው። በእኛ በኩል መስራት የሚገባን የቤት ስራ ሊቀመንበር ለመሆን ብለን ሳይሆን ሀገር ለማዳን የታድሶ ጉዞውን ለማሳካት ብለን የምንሰራቸው ስራዎች አሉ፣ ጀመርናቸው፣ እነሱን እናስቀጥላለን።
ስለዚህ ዶክተር አብይን ለሊቀመንበር ተጩ አድርጋችሁ ታቀርባላችሁ በኢህአዴግ ጉባኤ ላይ?
እሱ ጊዜው ሲደርስ የሚወሰን ነው የሚሆነው። አሁን ላይ ለኢህአዴግ ሊቀመንበርነት ይክልን ያቀርበናል ወደዛ የምንወስደው ውሳኔ አይኖርም። አሁን ላይ ዶክተር አብይ የኦህዴድ ሊቀመንበር ሆኖ ተመርጠዋል። የኢህአዴግ ሊቀመንበር የሚመረጥበት አሰራር ስነ ስርዓት አለው። እሱ በወቅቱ ቦታ ላይ ሲደርስ የሚገለጽ ነው የሚሆነው። ለጊዜው ግን ዶክተር አብይን የኦህዴድ ሊቀመንበር አድርገን የአጠቃላይ የድርጅቱን የፖለቲካና የድርጅት ስራ እንዲመራን እንዲያስተባብር ነው የተመደበው የተመረጠው።
ነገር ግን እርስዎም ገልጸውታል ቀደም ሲል በሀገር አቀፍ ደረጃ ራሱ አመራር እንድናወጣ የሚሉ አገላለጾች ተጠቅመዋል እና በማዕከላዊ ኮሚቴ ስብሰባችሁ ወቅት ወይም በስራ አስፈጻሚ ኮሚቴ ስብሰባ ወቅት እከሌን ለኢህአዴግ ሊቀመንበርነት አቃለው ምርጫው ገና የሚካሄድ ነው፣ አራቱም ፓርቲዎች የሚሳተፉበት እንደሆነ አቃለው፣ 180ዎቹ የኢህአዴግ ጉባኤ ተሳታፊዎች ድምጽ የሚሰጡበት እንደሆነ አቃለው፣ ነገር ግን በእኛ በኩል ከሌን እናቀርብ የሚልስ በአጀንዳነት ቀርቦ አልተወያያችሁም? ዶክተር አብይን ለማቅረብ አልተወሰነም?
በእኛ በኩል በኢህአዴግ ምክር ቤት ምርጫ ወቅት የምናቀርበውን ሰው በወቅቱ እናሳውቃለን። አሁን ላይ ከዛ ተቆጥበን በእኛ በኩል ኢህአዴግ ሊቀመንበር ለመሆን አይደለም ሽግሽጉ የተካሄደው። ሽግሽጉ የተካሄደው በክልል ደረጃ የተጀመረው ለውጥ የለውጥ ግለት የለውጥ እንቅስቃሴ ኦህዴድ የአመራር ኃላፊነት በሚወስድባቸው ቦታዎች ሁሉ እንደ ቡድን ውጤታማ የሆነ ስራ እንዲሰራ ነው የወሰነው። በመሰረቱ የጠቅላይ ሚኒስትርነት ቦታ ቢገኝም እንኳን የጠቅላይ ሚኒስትርነት ቦታ ብቻ አይደለም ኦህዴድ የሚይዘው፣ የሚኒስትርነት ቦታም ይይዛል። የአመራር ምደባው የታጠረ አይደለም፣ በሁሉ የአመራር ምደባ ነው። ስዕሉም ሙሉ አድርጎ ማየት ጥሩ ነው የሚሆን። አንድ ቦታ ብቻ መዘን ከውስጡ ጠቅላይ ሚኒስትር ቦታ ክፍት ስለሆነ እዛ ቦታ ላይ ብቻ አይደለም ርብርቡ። ኦህዴድ ተልእኮ የሚወስድባቸው ቦታዎች ላይ ሁሉ የአመራር ቡድኑ ጠንካራ ሆኖ አንዱ አንዱን እየገነባ እንደ ቲም ስራ ሰርቶ ውጤታማ የሚሰራ ስራ የሚሰራበት ሁኔታ ነው የተመከረበት። ያ በራሱ መድረክ በራሱ ቦታ ጊዜው ሲደርስ ወዲህ በኩል ለኢህአዴግ ሊቀመንበርነት የሚቀርበው ማን ነው የሚለው በይፋ የሚሆን ነው የሚሆነው። አሁን ላይ ግን ማውራት የሚችለው ስለ ኦዴል ሊቀመንበር ፖዚሽን ነው ማለት ነው።
የማዕከላዊ ኮሚቴ ውሳኔ አቶ ለማን የማውረድና ዶክተር አብይን የማውጣት አለመሆኑንም አቶ ካሳውን ያስረዳሉ።
አሁን ላይ በደንብ አስምረን መናገር የምንፈልገው አቶ ለማ መገርሳ በግምገማ ተገምግሞ አይደለም የወረዱት ወይም ጥሩ ስላልሰሩ በሚል ግምገማ የለንም። እኛ እንደ ብሔራዊ ድርጅት በታድሶ ማግስ ሰፋፊ ለውጦች የተመዘገቡበት ክልል ነው። ሊቆጠር ሊዳሰስ የሚችሉ ለውጦች የተመዘገቡበት ክልል ነው። ሰፋፊ ውጤቶችም አግኝተናል አስመዝግበናል። እነኚህ ለውጦች የበለጠ መጥለቅ እንዲችሉ የአመራር ቡድኑን የማሸጋሸግ ጉዳይ ነው እንጂ ማንንም ካላፊነት አላወረንም። የጠያቂነት ጉዳይ ቢሆን ኖሮ ከአመራር የሚወርዳል። አሁንም ቢሆን ምክትል ሊቀመንበርና የክልሉ ፕሬዝዳንት ሆኖ እንዲቀጥል ነው የተደረገው። ቅድም እንዳልኩት ኦህዴድ በክልል ደረጃ የታጠረ ድርጅት አይደለም። በሀገር ደረጃም ተልእኮውን ግዴታውን መወጣት ያለበት ድርጅት ነው። ስለዚህ ከዚህ በኋላ ባለው ጊዜ በክልል ደረጃ የተጎናጸፍናቸው እንድሎች ወደ ፌደራል መንግስትም ጭምር ማበረከት እንድንችል አመራር ማምጣት እንድንችል አመራር ማውጣት እንድንችልም ጭምር የተደረገ ሽግሽግ ነውና በዛ ደረጃ ተገምግሞ እንትን የተባለ አይደለም። ኦህዴድ ምልከታው አመራር ሲያይ ቡድን ነው የሚያየው። የሆነም ግለሰብ የማምጣት የማውረድ ከፍ የማድረግ ዝቅ የማድረግ ጉዳይ አድርገን አልተመለከትነውም። ሚናን የመወጣት ትውልድ የማሻገር የታድሶ ጉዞን የማሳካት ታሪካዊ ኃላፊነት አለብን በሚል ነው የምናምነው። ይህንን ኃላፊነት ልንወጣ የምንችለው እንደ ቡድን ስንሰራ ነው። የትናንትና ድል ሚስጥር እንደ ቡድን በአመራር አንዱ ወደ ኋላ አንዱ ፊት ሳይስብ በጋራ ስንንቀሳቀስ ለውጥ እናመጣለን። አሁንም በጋራ ተንቀሳቅሰን ለውጥ የምናመጣበት ነገር ነው እንጂ የተፈለገው አንዱ ማውረድ አንዱ ማውጣት እንዳልሆነ ታሳቢ ይደረግ ጥሩ ነው።
ስለዚህ አቶ ለማ ራሳቸውም የተቀበሉት የተሳተፉበት ነው ሽግሽጉ እያሉኝ ነው?
በትክክል አቶ ለማ በዚህ ጉዳይ ላይ የዚህ ዲዛይነርም ጭምር ነው። አሁንም የለማ የአመራር ቡድን ነው ወደ አመራርነት የመጣው። ዶክተር አብይም ቢሆን እሳቸው ማምነው ሁሉም ማንንም ያላሰብ ልዩነት የተሳተፈበት ነው ብሎ መውሰድ ይቻላልና ምንም አይነት የአመራር መፈረካከስ ወይም የሐሳብ ልዩነት ያለበት ጉዳይ አይደለም።
ከኦህዴድ በተጨማሪ አባል ድርጅቶች የሆኑት የደኢህዴንና በአዴን ማዕከላዊ ኮሚቴዎችም በስብሰባ ላይ ናቸው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
የተከታተላችሁም ትገኙት ጋቢና ቪኦኤ ነው። እንግዲህ ወደሚቀጥለው ዘገባችን እናልፋለን። በተወነጀሉበት ጉዳይ ጥፋተኛ የሚያደርገውን የይቅርታ ጥያቄ ፈርሞ እንዲወጣ ተጠይቆ አላምንበትም በማለቱ አሁንም በእስር ላይ እንዲቆይ የተደረገውን የቀድሞውን የሰማያዊ ፓርቲ ህዝብ ግንኙነት ኃላፊ የነበረ ወጣት ጨምሮ ቁጥራቸው የበዙ የፖለቲካ ሰዎችና ሌሎች ዛሬም ከእስር አልተለቀቁም። አሉላ ከበደ ጉዳዩን በቅርበት የሚከታተሉ ወገኖች አነጋግሮ ካሰናዳው በእስርና እስረኞች ጉዳይ ላይ ያተኮረ ተከታታይ ዘገባ ለምሽቱ የመጀመሪያውን አጠር ያለ ጥንቅር ይዞ ይቀርባል።
በተከሰሱባቸው ወንጀሎች ጥፋተኛ ተብለው የተፈረደባቸውና ገና የክስ ሂደታቸው በመታየት ላይ ያለ ነገር ግን እስር ላይ የነበሩ በሺዎች የተቆጠሩ የተቃዋሚ ፓርቲ መሪዎችና አባላት፣ ጋዜጠኞችና ሌሎች ከእስር መለቀቅ ሰሞንኛ ተደጋጋሚ ዜናዎች ሆነዋል። ምክንያቱ አሊያም የመለቀቂያው ሂደት ያለበት ደረጃ በውል ባይታወቅም ለዓመታት እስር ላይ የቆዩና በፖለቲካ ተሳትፏቸው ወይም በሌላ ተለይተው በስም የታወቁትን ጨምሮ በሺዎች የሚገመቱ ታሳሪዎች በመሰል ሁኔታዎች አብረዋቸው ቆይተው ባለፉት ሳምንታትና በዛሬው ዕለት ጭምር ከእስር እንደተለቀቁ የእስር ቆይታቸው ተጋሪዎች ግን የውጭውን ብርሃን ለማየት ገና በመጠባበቅ ላይ ናቸው። የቀድሞዋ ነገረ ኢትዮጵያ ጋዜጣ ዘጋቢ ጌታቸው ሽፈራው በፖለቲካና ሌሎች ለየት ያለ ትኩረት በተሰጣቸው ጉዳዮች ተወንጅለው ለእስር የበቁና ጉዳያቸው አሁንም በመታየት ላይ ያሉ እስረኞች የክስ ፍርድና የችሎት ጉዳዮች በቅርበት ከሚከታተሉ ጋዜጠኞች አንዱ ነው። ባለፉት ጥቂት ሳምንታት ከተፈቱት በሺዎች የተገመቱ ታሳሪዎች አሁንም እስር ላይ ያሉት ቁጥር ይበልጣል ነው የሚለው።
አሁን ከተፈቱት አንጻር እስር ቤት ያሉት በጣም በርካቶች ናቸው። የተፈቱት እስር ቤት ካሉት ካልተፈቱት ጋር ሲነጻጸር ጥቂት የሚባሉ እስረኞች የተፈቱት
እስር ላይ ያሉት በቁጥር ይበልጣሉ እያልከን ነው?
በጣም በርካቶች ናቸው እስር ቤት ያሉት ከተፈቱት ይልቅ። የፓርቲ አባላት አሉ፣ ሌሎች ታዋቂ ግለሰቦች፣ እንዲሁም ደግሞ አብዛኛዎቹ ያልተፈቱት ሚዲያ ማስታወሳቸው አብዛኛዎቹ እስር ቤት ነው ያሉት እስካሁንም።
መታሰራቸውንም መገናኛ ብዙሃኑም ሆኑ ሌሎች በአብዛኛው በስፋት የማያውቋቸው እያልከን ነው?
አዎ መጀመሪያ ነገር እንደዚህ ወይ ማሪዎችም እንደዛ ሚዲያው ካሉ ነው በስተቀር እዚህ ሀገር ውስጥ ያለው ሚዲያ ሰው ሲፈቃ ነው የሚያስታውሰው መንግስት ከፈቀደ በኋላ ነው ወከባ ትረኝቱ ላይ ሊፈጠረው እንጂ አብዛኛዎቹ አውቋቸው ማን ምስር ቤት አለ ብለውም እንደዚህ ሊወቀሱ ሁሉ ይገባል ነፃ ሊባሉ በሚችሉ ሚዲያዎች ታዋቂ ናቸው የሚባሉትን እንኳን መንግስት ሲፈቅድ ፈትቻቸው አለው ሲል አብዛኛዎቹ ሚዲያዎች ካሁን በስር ቤት ይደረሰባቸው በደልና ተቆቃ አንድም ቀን ሳይገልጹ ቻውን ሲፈቱ ነው ለዜና ግብአት ብቻ ከዛ ባሻገር ግን ሌሎች ሚዲያዎችም ነፃ የሚባሉ ሚዲያዎችም ስማቸውን የማይጠቅሳቸው በጣም በርካታ ትረኞች አሁንም እስር ቤት ውስጥ ናቸው ያሉት።
ከቅይንጦ የእስር ቤት ቃጠሎ ጉዳይ ጋር ተያይዞ እስር ላይ ያሉትን ጨምሮ የተለያዩ የተቃዋሚ ፓርቲ አባላትና ሌሎች ታዋቂ ሰዎች አሁንም ያልተፈቱ ሰዎች ቁጥር ውስጥ ናቸው።
ከቅይንጦ ቃጠሎ በኋላ የተከሰሱ ግለሰቦች አሉ። እነዚህ ግለሰቦች መጀመሪያ እስር ቤት የነበሩ ናቸው። በእስር ላይ ያሉ ነው ሌላ ክስ የመጣባቸው። የተከሰሱትም ባንድም ሆነ በሌላ ታዋቂዎች ስለሆኑ በመንግስት ላይ ቻራም የሚፈጥሩ የፖለቲካ ፓርቲ አባላት ታዋቂ ግለሰቦች ናቸው። አሁን 38 ተከሳሽ ናቸው። ከነሱ መካከል የፓርቲ አባላት አሉ። እንደው ለመጥቀስ ያህል ከአንደኛ ተከሳሽ ለምሳሌ መቶ አለቃ ማስረሻ ሰጤ ነው በግንቦት ሰባት የተከሰሰ እነ አንጋው ተገኝ፣ አግባው ሰጠኝ፣ ፍቅረ ማርያም አስማማው እነ ከበደ ጨመዳ የመሳሰሉት የሰማያዊ አንድነትና የኦፌኮ አባላት ናቸው። ደረጀ መርጋ ሌሎችም ከዚህም ባሻገር ደግሞ እነ ዶክተር ፍቅሩ ማሩን ጨምሮ ታዋቂ ሰዎች ያሉበት ነው። ባንድም ሆነ በሌላ መንገድ ከፓርቲ ፖለቲካ ጋር በአደግ ላይ ቻና ይፈጥሩ የነበሩ ግለሰቦች ናቸው። ከነሱ አንድም ሰው አልተፈታም። ከ38ቱ በግንቦት ሰባት በኦነግ እና በድምጻችን ሰማ ተከሰው የነበሩ ግለሰቦች ናቸው። ከዛም ውጭ ደግሞ በሌላ ወንጀልም ተከሰው የነበሩ ግለሰቦች መካከል አንድም ሰው አልተፈታም። ከ38ቱ ለምሳሌ ሌሎችም ለምሳሌ ዘመነ ጌቴ፣ ነክንዱ ዱቤ ለለገሰ ወልዳና የሚባሉ የሚያድ አባላት በሌላ ክስ ያልተፈቱ ሰዎች አሉ። ሌሎችም እንዲሁ የፓርቲ አባል የሆኑም ያልሆኑ የሰማይ የኦፌኮ እና አንድነት የሚያድ አባል የነበሩ ነገር ግን ተመስርቶባቸው አሁንም ያልተፈቱ ግለሰቦች አሉ። በእስር ቤት
የስድስት አመታት እስር ከተፈረደበት በኋላ በአመክሮ 3 አመት የተቀነሰለትና በተወነጀለበት ጉዳይ ጥፋተኛ የሚያደርገውን የይቅርታ ደብዳቤ ፈርሞ እንዲወጣ ተጠይቆ አላምንበትም በማለቱ አሁንም በእስር ላይ የሚገኘውን የእስር ጊዜውን ሊያገባድድ የሁለት ወራት እድሜ ብቻ የቀረውን የቀድሞውን የሰማያዊ ፓርቲ ህዝብ ግንኙነት ኃላፊ ዮናታን ተስፋዬን ጉዳይ ነው ግራ የሚያጋቡ ነገሮች አሉት ያለው ጌታቸው።
ዮናታን ተስፋዬ ሁለት ግራ የሚያጋቡ ነገሮች አሉ። አንደኛው ተፈርዶባቸው ዝዋይ የተፈቱ እስረኞች አሉ። እነዚህ እስረኞች ይቅርታ ጠይቁ ተብለው አንጠይቅም አሉ፣ ተፈቷል። ለዮናታን ይሄ በተለየ የመጣ ነው። ሁለተኛው ደግሞ በፍርድ ላይ የነበሩትን የፈታው በአብዛኛው አሁን ረዥም ፍርደኛ ከነበሩት ታዋቂ ሰዎች በአሻገር ሁለት ወር አንድ ወር የሚቀራቸውን ሰዎች ለመንግስትም ጥሩ አጋጣሚ ስለሆነ በዚህ በቅርቡ የሚፈቱ ስለሆነ እነሱን በማካተት ብዙ እስረኛ የተፈታ ማስመስሎታል። ዮናታን ግን ሁለት ወር እየቀረው አሁንም አልተፈታም።
አሉላ ለዘገባው እናመሰግናለን። ተከታይ ዘገባም አለው። በሚቀጥለው ሳምንት ይዘን እንመለሳለን። አድማጮች በመግቢያችን ላይ የኦህዴድ ማዕከላዊ ኮሚቴ ባደረገው ግምገማ የአመራር ሽግሽግ ማድረጉን አስታወቀ ያልነው ኦህዴድ ማዕከላዊ ኮሚቴ ባደረገው ስብሰባ የአመራር ሽግሽግ ማድረጉን አስታውቋል በሚል ይስተካከል።
እሺ ወደሚቀጥለው ዘገባችን እናልፈው። ከሐምሌ 5 2008 ዓ.ም ጀምሮ በተለያዩ ቀናት በእስር ላይ የነበሩ የወልቃይትን ህዝብ የአማራ ማንነት ጥያቄ ኮሚቴ አባላት ደጋፊዎችና በወቅቱ በነበረው ተቃውሞ የታሰሩ ሰዎች ከእስር ተፈተዋል። የህወሓትን ታጋይና ጡረታ አስቆጡበት እስከ 2005 ዓመተ ምህረት የመከላከያ ሰራዊት አባል የነበሩት ኮሎኔል ደመቀ ዘውዱ የወልቃይት ኮሚቴው አመራር አባል የነበሩ ሲሆን በዚህ ሂደት ሰኞ ዕለት ከተፈቱት እስረኞች መካከል አንዱ ናቸው። ጽዮን ግርማ አነጋግራቸዋለች።
ኮሎኔል ደመቀ ዘውዱ እንግዲህ በቀደም ባጭሩ ነው የተገናኘ ነው በጣም ብዙ ሰው መሃል ነው የነበሩትና ዛሬ በተረጋጋ ሁኔታ ተገናኝተናል። ለቃለ ምልልስ ፈቃደኛ ስለሆኑ እናመሰግናለን። እንደው ከዛ በፊት ግን ኮሎኔል ደመቀ ዘውዱ የሚለው ነገር ስሞት ሲነሳ የተነሳው መጀመሪያ ከወልቃይት የማንነት መፍትሄ አፈላላጊ ኮሚቴ ጋር በተያያዘ ነው። ከዛ በላይ ግን በጣም የገነነው ሊያዙ በነበረ ወቅት ጎንደር ከተማ ላይ ሐምሌ 5 ቀንና 6 ቀን በነበረው ሁኔታ ነው። ወደ ቃለ ምልልሱ ከመግባታችን በፊት አድማጮችም ከዛ በኋላ ባለው ጊዜ ነው የእርሶን ስም የሚያውቁትና ኮሎኔል የሚለው ማዕረግ ራሱ ከየት ተገኘ? እንደው እስቲ የእርሶን ታሪክ ባጭሩ ይንገሩን።
አዎ ኮሎኔል የሚለው የቲፒኤልኤፍ ታጋይ እንደነበርኩ ታውቃላችሁ። ሀገር አቀፍ ሰራዊት ሲቋቋም የኢትዮጵያ መከላከያ ሰራዊት ይህ አባል ነበርኩ እና በዚያ አማካኝነት ኮሎኔል ሆንኩ። 2005 ደግሞ በጡረታ መልኩ ከሰራዊት ተቀነስኩ እና በዚህ ላይ ያለው ያው ወልቃይት ህዝብ ያማራ ማንነት ጥያቄ እንደሚባለው ጊዜ ህዝቡ የኮሚቴ አባል እንደሆነ መረጠን ይህሉ መልእክት ነው ብዬ በተቀብዬ ወደ መንግስት አደርስ ነበር።
ከዛ በፊት ይህን አባል ሆኖ ከመመረጦትና ህዝቡ ይህንን ከማምጣቱ በፊት እርሶ በዚህ ጉዳይ ላይ በመከላከያ ሰራዊት ውስጥም እያሉ በህወሓት ውስጥም እያሉ ይህን ጥያቄ አንስተውት ያውቃሉ? ከዛ በፊት ስለዚህ ጥያቄ አስበውት ያውቃሉ?
አይ እርግጥ እኔ አንስቼው አላውቅም። በዚህ በግሌ ነበር። አንዳንድ አመራሮች ግን ያው ኢትዮጵያ ሰራዊት ላይ ይህንን የብሔር ጥያቄ ምናምን ማንሳት ጥሩ አይደለም ምናምን ባሉ ይህን ያመንኩበት ስለነበሩ ብዙም አላነሳሁም ነበርኩ።
እስቲ ወደ ኋላ እንመለስና እርሶ ሊታሰሩ በነበረበት ወቅት በጎንደር ከተማ ላይ ግጭት ተቀስቅሶ ነበረ። የዛኑ ቀን ምሽት ደግሞ የብሔራዊ የመረጃና ደህንነት አገልግሎት እና የፌዴራል ፖሊስ ጸረ ሽብር የጋራ ግብረ ኃይል በጋራ ባወጡት መግለጫ በቁጥጥር ስር የዋሉትም ሊውሉ ያሉትም በኤርትራ ከመሸጉ ኃይሎች በመረጃ በመቀበል በአማራና በትግራይ ክልሎች ሰው የገደሉና የዘረፉ ናቸው የሚል መግለጫ ወጥቶ ነበረ። ከዛ በኋላ እንግዲህ ታስረው የእስር ሂደቱ ቀጥሏል። እርሶ ግን የታሰርኩት በቁጥጥር ስር የዋልኩትም ሆነ እነዛ ሁኔታዎች የተፈጠሩት በምን ምክንያት ነው ብለው ይላሉ?
እውነቱ እነሱም ያውቁታል፣ እኔም አውቀዋለሁ። ታውቁም የወልቃይት ህዝብ የአማራ ማንነት ጥያቄ አንስቻለሁ። አማራ የሚለው ጥያቄ ይህን ክሳሴ ሲሆን ስላልተመቻቸው ብቻ ካልሆነ እኔ የጠየቅኩት ህገ መንግስታዊ ጥያቄ የመብት ጥያቄ ነው። ያ ጥያቄ ደግሞ መመለስ የሚገባው ህገ መንግስት መሰረት ተደርጎ አለታዊም አዎንታዊ ምክንያታዊ በሆነ መልኩ በሚያብራራ መልኩ ነው መመለስ የነበረበት። እኔ የወልቃይት ህዝብ ባህላችን፣ ቋንቋችን አማራ ነው። ታሪካችን አማራዎች ነን። የመሬት ጂኦግራፊ አቀማመጣችንም አማራ ነው። የህዝቡ ስነ ልቦናም ከጎንደር አማራ እንጂ ከትግራይ ህዝብ አይደለም። ከትግራይ ጋር የሚያመሳስለን ትግርኛ ቋንቋ መናገር ካልሆነ በስተቀር ሌላው በሙሉ በህገ መንግስቱ የሰፈሩ መስፈሪያዎች አማራ የሚያሰኝ እንጂ ትግራይ የሚያሰኝ አይደለም ብዬ ነው የጠየቁት። ይሄ ደግሞ ፌዴሬሽን ምክር ቤት ህገ መንግስታዊና የመብት ጥያቄ እንደሆነ ተቀብሎናል። ይሄኛ ህገ መንግስታዊ ጥያቄ ነው እንጂ እኛ ኤርትራ ሄድናም ኤርትራ እንዴት እኔ ለዚህ ስርዓት ታግዬ ስርዓት ምሬ እንዴት እንደዚህ ይሆናል? ለምን አማራው ለጠየቀ የሚል ካልሆነ እኔ አሸባሪ የሚባልም ኤርትራ የሚባልም እኔ ራሴም አልቀበለውም። አሁን ቢሆንም አሁን ራሱ አሰሬም ቢሆን ይህንን አላማ የሚከተሉ ሰዎች እኔን አልደግፈውም። ስለዚህ እውነቱ ህገ መንግስቱ ብቻና ብቻ ነው ማለት ነው። በዚህ በተረፈ ግን የተባለውን የስም ማጥፋት በእኔ ባይደርስ በሌሎች የሚደረስ ሊኖር ስለሚችል ይሄ ፍጹም ውሸት ነው። ምክስ የተማይ አይቻለው። እኔ አሸባሪ የሚያሳኝ ነገር የቀረበ ማስረጃ አላየሁም እና እውነቱ ይሄ ነው።
እርስዎ ከታሰሩ በኋላ እንግዲህ በጎንደር ተቃውሞ ተቀስቅሷል። ብዙ ሰዎች ህይወታቸው አልፏል። ንብረት ተቃጥሏል። እስካሁንም ድረስ ወደ አላባራ ተቃውሞ ሄዷል። ሰዎች ታስረዋል። የተሰደዱም ሰዎች አሉ እና አሁን ተመልሶ ወደ መፈታት ቢመጣም ይሄ ነገር ተፈጥሯል እና ይሄ ጥያቄ ተመልሷል ይላሉ? ጥያቄው አሁንም አብሮኝ አለ ይላሉ ወይስ ሀሳቦትን ቀይረዋል?
እንዴት ሀሳብ ቀይራለሁ? እኔ እኮ የህገ መንግስታዊ ጥያቄ በሰላም የጠየቁት አሁንም መንግስት ይመልሰዋል ብዬ ነው ግምት ነው። ስለዚህ አልተመለሰም። እንዴት ይመለሳል? በምን መልክ ተመለሰ? እኛ እኮ ፌዴሬሽን ምክር ቤት የወልቃይት ጥያቄ ህገ መንግስታዊ የመብት ጥያቄ ነው ተቀብለናል፣ የትግራይ መንግስት ደግሞ መልስ መስጠት አለበት መጀመሪያ ብሎ ደብዳቤ ሰጥተናል። ደብዳቤ በእጃችን ይገኛል። ስለዚህ እኛ የትግራይ መንግስት አንዳንዴ መልስ ሲሰጡ የሰው ባለስልጣኖች በህገ መንግስቱ መሰረት እኛን አልተጠየቅንም ነው የሚሉት። እኛ ግን ከዞን ጀምረን ክልሉን ጠይቀናል። የወልቃይት ማንነት ጥያቄ የትግራይ ማንነት ተሰጥቶት ያደረ ስለሆነ የአማራ ማንነት አያስፈልገውም ሲሉን እኛም ቅሬታ ይዘን ወደ ፌዴሬሽን ምክር ቤት ሄድን። ፌዴሬሽን ምክር ቤት ደግሞ ከዛ ቀጥሎ ነው ይህን መልስ የሰጠን። ስለዚህ አሁን እንደተመለሰ በዚህ መካከል እያለ ነው ይህ ነገር የተነሳና አሁን አልተመለሰም። ስለዚህ እኛ ጥያቄው የህዝብ ጥያቄ ነው። ተመልሷል ካለ ህዝቡ ነው የሚያውቀው እንጂ አሁን ተመለሳል ተመለሳል። በእኔ በግሌ ግን አልተመለሰም ጥያቄው። ስለዚህ በሂደት እያለ ነው ይህ ነገር የተፈጠረውና ጥያቄው በሂደት ነው ቁሞ ያለ እንጂ መልስ አልተሰጠም። ለዚህ መንግስት ደግሞ መልስ ይሰጥበት ይሆናል ብዬ ነው የምገምተው። ማለት
እንግዲህ መንግስት እስረኞችን ሲፈታ፣ ክሳቸውን ሲያቋርጥ፣ በይቅርታም ሲለቅ የፖለቲካ ምህዳሩን ለማስፋት የሚል ነገር አስቀምጧል። ይሄ የፖለቲካ ምህዳር መስፋት ካለና ይህንን ጥያቄ የማንሳት እድሉ ካላችሁ በኢትዮጵያ ደግሞ ከአማራ ማንነት ጥያቄው ካነሳችሁት ከወልቃይት ጥያቄው በላይ በኢትዮጵያ በርካታ የፖለቲካ ጥያቄዎች ተፈጥረዋል። በእርሶ በኩል ወይም ደግሞ እርሶ ኮሚቴ በሆኑበት በወቅቱ ባነሳችሁት የወልቃይት የአማራ ማንነት ጥያቄ በኩል ይህን ጥያቄ ሰፋ ወዳለ የፖለቲካ ጥያቄ የመውሰድ ሀሳብ ይኖራችኋል ወይስ
አሁንም በዛው የአማራ ማንነት ወይም የብሔር ጥያቄ ላይ ትገደባላችሁ?
መጀመሪያ የፖለቲካ ጥያቄ የለንም። በመንግስቱን አምነን መንግስቱን መጀመሪያ ማምነን በህግ መሰረት በህግ መንግስት የተቀመጠ መብቶች እንዲሰጡን አዲስ መብት አዲስ ማንነት ሆነ ጥያቄ የነበረ ማንነታችን ወደ ነበረው ማህበረሰብ እንድንመለስ መንግስት ባስቀመጠው መስፈሪያ መሰረት የአማራዎች ነን ብለን የጠየቅነው። ስለዚህ የፖለቲካ ጥያቄ ማንነት ከመጀመሪያው እንግዲህ መንግስቱም ማንነት ጥያቄ እኛ አልከለከልንም መጠየቅ ይቻላል በየትኛውም ጊዜ ብሎ ስለሚያምን እኛም ይህንን ስለዚህ ይሄ ነው ያለው ተቃዋሚ አይደለሁም ይህ ማህበረሰብ ጥያቄ ነው የሚጠይቃለሁ።
እንግዲህ እንደነገሩኝ እርሶ በቲፒኤልኤፍ ውስጥም ነበሩ በመከላከያ ውስጥም ነበሩ ከገዢው ፓርቲ ስርዓት ጋር አካል ነበሩ ጥረታ እስከሚወጡበት ጊዜ ድረስ አሁን ደግሞ ታስረው ወጥተዋል። በዚህ ሂደት ውስጥ የህዝብ ጥያቄዎች ደግሞ አሉ በሀገሪቱ እስር ቤት ውስጥ ሆነው ከእስረኞች ጋር ባደረጓቸው ውይይቶች ወይም ደግሞ ከወጡ በኋላ ባለው ሁኔታ ይህንን የህዝብ ጥያቄ የማየት የመመልከት የማዳመጥ እድል ተፈጥሮሎት ይሆን?
እንግዲህ ባገኝ ያለ መንግስት ለሚዲያም ሁሉም ለሚሰማው ነው። እኔ ያለኝ አስተያየት መንግስት አጠቃላይ ያ ኢትዮጵያ ምሁራንም ተቃዋሚ ፖለቲከኞች የሚባሉ የሚናገሩት ብዙ አለ። መንግስት ጆሮም አይኑም ሮጥ እነሱ የሚናገሩት ነገር ያዳምጥ ጥሩ ነው። ስለዚህ በመወያየት ነው እንጂ አንድ አቅጣጫ አይነት ሀቀኛና ትክክለኛ ማለት አይገባም። ስለዚህ መንግስት ይሄን እንደግል የሚመክረው የሀገር ምሁራን የሚባሉ ሰዎች እየተናገሩ ነው። አሁን ባለው እንዴት መፈታት እንደሚገባው ለመንግስትም ይህንን ግምት አስገብቶ መንግስትም የግል ጉዳይ ሳይሆን የሀገር ጉዳይ ስለሆነ ይህን ጉዳይ እንዲፈታ በዚህ መልኩ መሄድ አለበት ነው ምክር እየሰጡ ነው። እነዚህ ምክር መንግስት ቢሰማ የተሻለ ነገር ይመጣ ይችላል ብዬ አስባለሁ።
የእስር ቤት ቆይታው ምን ይመስል ነበር? ኮሎኔል ደመቀ ጎንደር ነው የታሰሩትና እስር ቤት የነበሩት ቆይታ አያያዙት ምን ይመስል ነበር?
ጎንደር የነበርኩበት በእርግጥ ምንም ሰብአዊ መብቴን አልተነካም። በመጀመሪያ አንዳንድ ችግሮች ነበሩ። ወደ ፍርድ ቤት አመልክቼም ያው መስተካከያ ተወስዷል። እንደ ሌሎች እስረኞች በእርግጥ እኩል አልነበረም። ለብቻ ክላስ ነበር፣ ሙሉ ለብቻ ነው። ይሁን እንጂ ብዙም አልተቃወምኩትም። ብዙም ችግር ደረሰብኝ የሚለው ነገር የለም እና ጥሩ ነው የነበረ ብዬ ነው በአጠቃላይ ወስዶ ማረሚያ ቤትም ጥሩ ነው።
ከእስር ከተለቀቁ በኋላ እንግዲህ እኛም ለመጀመሪያ ጊዜ ልናግሮት ስንሞክርና እስካሁን ድረስ በርካታ ሰዎች ቤት መኖሪያ ቤቶት እየመጡ እንደሚጎበኙት እየሰማን ነው። በማህበራዊ ሚዲያም ላይ የሚለጠፉ ፎቶግራፎችን እናያለን። ከመታሰሩ በፊት የነበረውን ሁኔታ ያውቃሉና ሲፈቱ ይሄን ሁሉ ሰው መጥቶ ሲያዩ ምን ተሰማዎት? ምን አሉ?
እጅግ በጣም ደስ ብሎኛል። ይህ ይመስለኝ ግን እንግዲህ ሁሉም ያደርግ እግዚአብሔር ነው። ደግሞ ህዝቡ በእግዚአብሔር ፍቃድ ወደ አንድ እየመጣ ያለ ይመስለኛል። እኔ ያስኩት ጥያቄ የህዝቡ ጥያቄ ይመስለኛል። ከዚያም ይነሳ ህዝቡን የራሱ ብሶት ያለው መሆኑን ነው እኔም መልእክት የሚሰጠኝ ነው።
ከኮሎኔል ደመቀ ዘውዱ ጋር ያደረግነው ውይይት አላለቀም። ከምሽቱ 3 ሰዓት በሚኖረን ጊዜ ሙሉን ይዘን እንመለሳለን። እንዲሁም በፌስቡክ ገጻችን አትቪ አማሪክ ላይ ብትገቡ ውይይቱን ሙሉን ታገኙታላችሁ። እንግዲህ የዛሬው ጋቢና ቪኦኤ ጉዟችን በዚሁ ተጠናቋል።
አዎ፣ በፌስቡክ ቪኦኤ አማሪክ፣ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን ማድረስ አትርሱ።
በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና
እኔም መስታወት አራጋው ነበር። ንስግጅት ዝግጅታችንን ሲያቀናብርልን የቆየው ሞቅቤል ያበሮ ነበር።
ዝግጅቱን የስርጭት መሐንዲሱም አብሮን ነበር። ጉዟቸው የሰመረ ይሁን እያለን በጌትሽ ማሞ ሙዚቃ
እንሰናበታለን። መልካም ምሽት።
በነገው ጉዞ እንገናኝ።
kun radio sagale americat radio sagale